ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። በመጽሐፍት ዓለም ዝግጅታችን በፋሲካ መለሰ የተደረሰውን በእውነተኛ ታሪክ ላይ የተመሰረተውን በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የወጣት ክንፍ ድርጅት ኢሃወሊ ትግል ላይ ያተኮረውን መጽሐፍት ረካ ክፍል 11 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዝያ 2008 ዓመተ ምህረት አዲስ አበባ። መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ። ክፍል 11
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዝያ 2008 ዓመተ ምህረት አዲስ አበባ። መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ። ክፍል 12 በቃ ወሬ ተወደደልህ በል ቆይ እስቲ አመታላ ወራም ለነገሩ ስራችንን በሰላም ጨረስ በሚቀጥለው ቀን የቀበሌ መስተዳድር ባለጠጅ ቤቶቹን ጠርቶ ጥያቄ እንደቀረበላቸው ሰማን የሰውነታችን አቋም ምን እንደሚመስል ምን እንዳልን ማጠቃላይ ሁኔታውን በተመለከተ ቃስጡ ተባሉ ለነገሩ ምርመራውን ያደረገው ሰርጎ የገባ የኛ ሰው ስለነበር ብዙ አልተገፋበትም በማግስቱ ያባ ከስከሰ አደረገ ተብሎ በስፋት ተወራ እኔም እንደሌላው ሰው ወሬውን እጅግ ተጋኖ ነው የሰማሁት ከጥቂት ቀን በኋላ ጠጅ ቤት ውስጥ ከነበሩ ሰዎች አንዱ የኛ ባላል ሆነ የቅርብ ጓደኛዬ የለቱን ሁኔታ ነግሮታል በጣም እያጋነነ እንደ ፊልም ነበር የተረከለት ሲናገሩ ጉድ ነው ሰውነታቸው ቀጭንና ሆዳቸው የተጣበቀ ነው ወዘተ እያለ አቋማችንን ምሳሌ በመጥቀስ እንዳጫወተው እየሳቀ ነገረኝ እሷም ታልፎ ኢህአዴግ አዲስ አበባ ከገባ በኋላ ያጠጭ ቤት ያየሁት ሰው ስንታየው መሰለኝ ስሙ እቤቴ ድረስ መጥቶ እንዲያው በእግዚአብሔር እዚያ ጠጅ ቤት ስትቀሰቀሰን የነበርከው አንተ ነበርክ አይደል ሲል ጠየቀኝ በጣም ይገረመኝ 14 ዓመት ሙሉ እኔ መሆኔን ዓለም መሆኔን ሲያፍሰለስል መቆየት ለምን እንዳስፈለገው ነበር ያን ያህል ምን አስጨነቀ የተለየ ተአምር አልተሰራ የሰው ህይወት አልጠፋ ሰዎች ታግተው አልተወሰዱ የተኩስ ፍልሚያ አልተካሄደ ከዚያ በላይ ደግሞ እኔ ሆንኩ አልሆንኩ ያን ያህል ማወቅ ምን ይጠቅማል ብዬ ጠየቅኩት እስከ ዛሬ ድረስ ከአእምሮዬ ሊጠፋ አልቻለም ግን አንተ ነህ ወይስ አይደለህም እውነቱን ከነገርከኝ እኔም የምነግርህ ነገር አለ አለኝ አይደለሁም ልለው ከወሰንኩ በኋላ እነግርሃለሁ ያለኝ ነገር ስላጓጓኝ እኔ ነኝ አልኩት በሁኔታው ተገርሞ በዕለቱ እኔ መሆኔን ጠርጥሮ እንደነበር እኔም እንደለየሁት እንደገመተ እስከዚያ ቀን ድረስም ለማንም ሰው ትንፍሽ ብሎ እንደማያውቅ ነገረኝ በመጨረሻም በዚያ ዕለት አጠገቡ ሽጉጥ የታጠቀ አንድ የወታደር ፖሊስ ሲቪል የለበሰ እንደነበር አጫወተኝ እናስ ስለው ቅስቀሳ ላይ ያለህ ሊገላችሁ አስቦ ሲቁነጠነጥ ነበር እኔ ነኝ እየጎሸምኩና እግሩን በእግሬ እየረገጥኩ አርፎ እንዲቀመጥ ያደረግኩት አይለኝ መሰለህ በስመ አብ አልደነገጥክም ግርመኝ እንጂ ሁኔታው ካለፈ በኋላ እንዴት ደነግጣለሁ ከዚያ ሁሉ ዓመት በኋላ የነበረው ሂደት ግን አንድ ባንድ ወለል ብሎ ታየኝ ሌላው ባለውለታዬ ያልኩና እቤት ገብተን ዝርዝሩን እያነሳን ተሳሳቅ ሰውየውን አመንከው ውሸቱን ቢሆንስ በመዋሸት ከኔ የሚያገኘው ነገር አልነበረም ባለስልጣን ወይም ሀብታም ሆኜ አላገኘኝ ውለታውን አልከፍለው ከዚያም በላይ ከኔ ገንዘብ ወይም ሌላ ነገር እንደማይጠብቅም ከሁኔታው ተረድቻለሁ ለማንኛውም ወዳጄ እንዳለው በዚያ ዕለት ወታደሩ ሞቅ ብሎት ነበር በዚያ ተደፋፍሮ እኔንና በር ላይ ሰው ያስተናግድ የነበረውን ጓደኛዬን በጥይት ይለቅመን ፈልጎ ነበር ወዳጄም የወታደሩ መቁነጥነት ስለገባው አርፎ እንዲቀመጥ አርጎታል ተልኳችንን ጨርሰን ከወጣን በኋላ ሁለቱም ቤቱን የለቀቁት ወዲያው ነው ወደ ቤታቸው ሲሄዱ እየተከራከሩ ነው ወታደሩ በቁጭት ሲደነፋ ነበር አንተ ነህ እንዲያመልጠኝ ያስደረከኝ እያለ ከብዙ ክርክር በኋላ ግን ወታደሩ ያሰበው እርምጃ ትክክል እንዳልነበር ያምናል ይህ ወዳጄ ወታደሩን እንዴት አድርጎ እንዳሳመነው ነግሮኛል እንደሱ አባባል ከሆነ ከጠጪው መካከል የታጠቁ ኢህአፓዎች ሊኖሩ እንደሚችሉ ለመግደል ሙከራ ከማድረጉ በፊት ልንቀድበው እንደምንችል ይህም ባይሳካ በሌላ ቀን የገባበት ገብተን እንደምንገድለው አስረድቶታል ወታደሩም نگرون برگتا کسم ما بحالا انده تسلسطه نگروتال اونت درجتا چو قویتون بیونی گلو نبر نرگت اینیا بالونم ایمسد اینیا یاوت تدر اینیا گلو زم بلو کچایلم بمنگستم مشلمو ایکارم بسوم بعد بابای ایها پا گده ایاله لفکری چلال سلزی من ننتو ودیاو متاوکو ایکارم بتلی بلتو ترنیار ونو تدری هون پولیس براسو تنساشنت یان مسل ارمجا بیوست نورو وداجه كغمتاتشو عندو ليوني چلال كفو زمن عيدل ولسوست جزي كموتام لچالو مكنياتي هونو اندغمو بزوم يمماكوين اندي هاي نزيگوش ناتشو لمان ننجاوم يه وداجه وتردرو عارفون دي كمتيا درگو سو يو آدقالاي اندايوال كاسبو لت بچال نبارم بزيان لت مولو بمولو باير رگاگتم كومناين بمايت بچا اني مهونين ترتروال باین که متوجه گنجینت باین آوردم، آدگالای اندالود کفلگوال. سو به منو بچا از نولینیال. یا کالون درگمو، بل بو یه هپا دگافی دیوانی چلال. تلکونگر، و تدرو یال تاییون النا یه میمتاون آدگا، یا یه نیوداج سلطه کمو. یه نیاهی وس بچای در دمیت رفاو. اسونم کمود، آدنوتال. برگتن برکتا بهیوت یالو یزیانگی زیری جوچ کموت یامد لطوت به تمساسای کنیتانو بیگی اگم تالو سو آلکانو ایموتم یمی بالو اون سایو نای کرم به اوناتم اندمی چلو یتن سایگت تمین مسکرنو کسیگر بته ازه سل ایحبا یماستنگ کادب دبی ماغ فلوک ایحبا بدر گوگن هونو و تاتو چن سلم میاسرو سووچ ماستن که گیا ایست نباری بالال یه ماستن که گیا لبداب بی یه پا سرائی بلو آبالاتون یه میاس سددو یه درگ سووچن رفو یه میل عینتی زتیال لو ماستن که گیا ایست نبار بند وقت کبلای یه تلاکه بجیت صافه یه ماستن که که دبدبی با گتامی آن ببیالو یه مجم مریوان کس سلی ها پا آلامان نا سلی درک فاشست نتی گل سال بولت تنیوان کس دگمو سویو بیچال تگلچنن اندیاگ گز آلو بلس جاگن لی ها پا سووش لای دمزمت یا کوب کوب بطن اگد اندی سر رز یه میاسا سب نبار دبدبیون لی تلاکه لطری جن که ماستر آلف وچ سویون با کلم هونه آدرش شون سلم مالاوک بزیا ماستن که که آده بیگزا آیگزا علاوکم بودت لیگو مواکر سلم میستتاوم ایتو سنه نگراو کالو ماستن که که یمی گبات چو آده گنیا سووچ یمی لیوت بولت منگر نو انده نیو اگر یمیو که چو بدر گیتا چو یمی افرون نا یمی فرو فیلفیت و تاتون آلاس کم آلاس کمتیم میلوز ناچو لیلوش دگمو بمنگست مواک روست سرگو بگبو آوالو چچن یم میلیوز ناچو نزینیو چون برت سوایو کباچو اصلت نا بتام آدگه نیوش ناچو و تاتون بجمل آلمافس ویم اند نا کزیبلای آوالو چچن لماسر نمگدر زگجس یادرگو سرگاو یه گبو یه نیاسا وچ ریپورت یه میادر گو باچو ناچو بزی مسارت یه ماستن که گیا دبدب بیز صافال دبدب بیوچو وطنت یه لچوم یه تو سن فورمات میلم دبدب بیون یه میصفو مواگر یه تی نیان دهانر گتن یاد اللهم به نیا بکل آبالت استن کو کلن اگر یه توالی تاتاکی کادری لیچ ارسن نو یه میل ملکت کمتا ወደት ቃት መከላከያ መዋቅር ነው የሚላከው ብዙ ጊዜ ማህተም ሁሉም ኮሚቴዎች ስለማይገኝ ማስተንገቂያውን ለመጻፍ ያስቸግራል ያም ሆኖ የሚበተን ወረቀት ላይ የፓርቲውን አርማ ለማድረግ ማህተሞች አልፎ አልፎ ባንዳንድ አባላት እጅ ነበሩ እኔም ጋር ነበር ማህተሞቹ በድርጅቱ አንሳር ህጋዊ ያልሆኑ ጥራት የሌላቸውና ከጠንካራ ላስቲክ እቤት ውስጥ የምንሰራቸው ነበሩ። ከበላይ የተጠየቀው ደብዳቤ የሚዘገይ ከሆነ ወይም ራሳችሁ ጻፉ የሚባል ከሆነ ማህተሞቹ ለዚሁ ግልጋሎት ይውሉ እንደነበር ሰምቻለሁ። ማስጠንቀቂያዎቹ እንዴት ነው ለተባለው ሰው የሚደርሱት? በእኛ ደረጃ ከሆነ የተለያዩ ዘዴዎችን እንጠቀማለን። ለምሳሌ ሰውየው አንድ ግቢ ውስጥ ብቻውን የሚኖር ከሆነ እሱ ወይም ቤተሰቡ እንዲያገኙት በቤቱ አጥር ላይ ይወረወርለታል። በግቢው ውስጥ ሌሎች ቤተሰቦች የሚኖሩ ከሆነ ደግሞ በመኖሪያ ቤቱ በር ወይም መስኮት ስር ይከተትለታል። ማስጠንቀቂያ መስጠት ጠቅሟችኋል? ማስጠንቀቂያ መስጠት በጣም ሰርቶልናል። አባላትም ከሞት ድነውበታል። ማስጠንቀቂያ መስጠቱ ለኛ ብቻ ሳይሆን ለራሳቸው ለግድያ ሞካሪዎቹም ጠቅሟቸዋል። በግፍ የሰው ህይወት ከማጥፋት አድኗቸዋል። ማስጠንቀቂያውን የምር በመውሰድ የኛን አባላት ከመግደል የተቆጠቡ ቢያንስ ከቀይ ሽብር ክስ አምልጠው አሁንም ድረስ በሰላም ይኖራሉ። በእኛ ሪጅን በነበሩ ቀበሌዎች አንዳንዶቹ አደብ ሲገዙ፣ ጥቂቶቹ ደግሞ መንደራቸውን ለቀው ጠፍተዋል። ደብዳቤው ለተባለው ሰው የሚሰጠው በፖስታ ታሽጎ ነው። መልእክቱን የሚያደርሰው በፈቃደኝነት ሆኖ በሴል ወይም በመሰረታዊ መዋቅር ውስጥ ያለ ልጅ ነው። ደብዳቤውን የሚወስደው ልጅ ማንነቱ እንዳይታወቅ ከፍተኛ ጥንቃቄ ይደረጋል። ተከታዮቹን ታሪኮች በዛብህ የሚባል አባል ያስታወሰውና ሌሎች ሁለት አባላት ደግሞ ያረጋገጡለት መሆኑን ነግሮኛል። አንዱን ታሪክ ቀናይቶ የከዳ፣ ሌላኛውን ደግሞ ጃንጥላው ብዬ ርዕስ ሰጥቻቸዋለሁ። ቀናይቶ የከዳ። በዚሁ በእኛው ሪጅን ውስጥ ካሉት አንዱ ቀበሌ ውስጥ በንጉሱ ዘመን ከፍተኛ ባለስልጣን የነበሩ ሰው ነበሩ። በደናው ጊዜ የቀጠሩት ሰራተኛ ነበራቸው። በተለይ መኪና በመንዳት ለብዙ ዓመት አገልግሏቸዋል። ቀጣሪዎቹ ከአብዮቱ በኋላ ሁሉም ነገር ተወረሰባቸው። ስለዚህ ለሰውየው ደሞዝ መክፈል ሲያቅታቸው ስራ ፈልገህ ሂድ ይሉታል። አጅሬ ደሙ ፈላ። የቤት ኪራይ ሳያስብ የምግብ ችግር ሳያውቅ ደሞዙ ሳይቋረጥ ስለኖረ ሲያሰናብቱት ሰማይ ተደፋበት። እንደ መንግስት ሰራተኛ የሥራ መፈለጊያና የአገልግሎት ካሳ ገንዘብ ካልሰጣችሁኝ በማለት ቀን የጣለውን ቤተሰብ ማስፈራራት ጀመረ። ባለቤቶቹ የጠየቀውን መስጠት ስለማይችሉ ግራ ገባቸው። በመጨረሻ በስንት አማላጅ የሁለት ወር ደሞዝ ሰጥተው ተለያዩ። ያም ሆኖ ቀድሞ የጠየቀውን ያህል ሳያገኝ ስለወጣ ቂም ቋጠረ። በቀሉን ያለምንም ተጠያቂነት በሕጋዊ መንገድ ለመፈጸም የሚችለው አብዮት ጥበቃ በመሆን ነበር። ብዙ ሳይቆይ መሳሪያ ታጠቀ። የአስተዳዳሪዎቹን ቅስም ለመስበርም ከልጅ ልጆቻቸው አንዱን ለመግደል ቆረጠ። በአጋጣሚ ልጁ የኢሃፓ የወጣት ክንፍ አባል ነበር። የሚገርመው ከልጁ ጋር የስጋ ዝምድና ያህል ከፍተኛ ፍቅር ነበራቸው። ያንን ክህደቱን ያውም በከፋ ሁኔታ ለመፈጸም ቆርጧል። ሰው ያስባል እግዚአብሔር ይፈጽማል እንዲሉ ማንንም ስለማይፈራ እቅዱን በግልጽ ማውራት ጀመረ። እሱን ባልደፋላቸው ነው አይደለውም ሲል አንድ ባለሱቅ ይሰማዋል። ባለሱቁም ለልጁ የፉከራውን እውነተኛነት አረጋግጦ ለጊዜው ዞር እንዲል አስጠነቀቀው። በሁኔታው የተደናገጠው ልጅ ለድርጅታችን ሪፖርት አደረገ። ኢሃፓም ለዚያ ክፉ አብዮት ጠባቂ ማስጠንቀቂያ ላከለት። በሚገርም ሁኔታ ማስተንከቂያው በደረሰው ባንድ ሳምንት የት እንደገባ ጠፋ። ቆይቶ ሲጣራ ክፍለ ሀገር ስራ ቀይሮ እንደሄደ ታወቀ። ጃንጥላው ሌላው ማስተንከቂያ ተሰጥቷቸው አላርፍ ያሉ በድሜ ጠና ያሉ ያብዮት ጠባቂ ነበሩ። ሰውየው በራሳቸው ተነሳሽነት በቀበሌው መውጫ መግቢያ ላይ በመቆም ወጣት የተባለ አላስወጣ አላስገባሉ። በዚህም አባላት ከፍተኛ ችግር ውስጥ ገቡ። ለሶስት ሆኖ መታየት ወረቀት ይዞ መሄድ አስቸጋሪ ሆነባቸው። በመጨረሻ ማስተንከቂያ እንዲሰጣቸው ይወሰንና በተለመደው አሰራር ደብዳቤ ተላከላቸው። ሰውየው ለካ አንበሳ ቢጤ ነበሩ። ጭራሽ የተሻለ መሳሪያ ታጠቁና ኢህአፓ ነው ብለው የሚጠረጥሩትን አንድ ሁለት ልጅ ለመግደል ማድፈት ጀመሩ። እንዲያውም ያንን ቀበሌ በማቋረጥ ላይ የነበሩ ከሌላ ሰፈር የመጡ ምንም ውስጥ የሌሉበትን ሁለት ልጆች ይዘው ሲገርፉ አድረው ጧት ለቀቋቸው የሚል መረጃ ደረሰ። ይህን ጊዜ አባላት ሰውየው በማስጠንቀቂያ ያልተመለሱና በጣም አደገኛ ስለሆኑ አባላትን ከመግደላቸው በፊት እንቅደማቸው የሚል ተደጋጋሚ መልእክት ለድርጅቱ ይልካሉ። የበላይ አካላት ግን ሰውየው ያሳሰሩት ወይም ያስገደሉት አባል ከሌለ ከማስጠንቀቂያ ያለፈ እርምጃ ሊወሰድ አይገባም ይላቸዋል። ብዙ ሳይቆይ የሰውየው ኢላማ እንሆናለን ብለው ያመኑ የተወሰኑ ልጆች ሁኔታውን በመፍራት አካባቢያቸውን ለቀው ሄዱ። በዚህም የተነሳ በቀበሌው የነበረው የኢህአፓ እንቅስቃሴ ችግር ውስጥ ገባ። ሁኔታው እንደገና ሲጣራ የጊዜ ጉዳይ ካልሆነ በስተቀር ሰውየው የሆነ ልጅ ከመግደል እንደማይመለሱ ተረጋገጠ። በመጨረሻ እርምጃ ለመውሰድ የሚያስችል ጥናት ተደረገ። በዚህ ጉዳይ ኃላፊነት የተሰጣቸው ልጆች ሰውየው ለአቅመ አዳም ያልደረሱ ልጆች ስላሏቸው እንዴት ይሆናል የሚል ጥያቄ ያነሳሉ። የበላይ አካልም ከመነሻውስ ለምን ጠየቃችሁ? እንግዲያው ራሳችሁ መፍትሄ አምጡ ብሎ መልእክት ይልክላቸዋል። ከብዙ ክርክር በኋላ ለልጆቹ ማሳደጊያ የሚሆን ብር በየወሩ ድርጅቱ ይክፈል እንጂ እኛ ማለቅ የለብንም በማለት ሰውየው እንዲገደሉ ይወሰናል። የውሳኔው ቅድመ ሁኔታ ያልተለመደ ነበር። ኢህአፓ የልጆች ማሳደጊያ ገንዘብ ይክፈል የሚል ጥያቄ ተሰምቶ አይታወቅም። ያም ሆነ ይህ ጥናቱ ተካሂዶ የስኳድ አባላት ይሰማራሉ። ሰውየውን ሲያገኟቸው ጃንጥላ ይዘው ነበር አሉ። አንድ ጥይት ሲተኮስባቸው በድንጋጤ ሲርበተበቱ ጃንጥላው ተዘረጋ፣ ጥይቱም ሳታቸው። ሰውየው አጋጣሚውን በመጠቀም የሞቱ በመምሰል ጸጥ ብለው መሬት ላይ መዘርጋት ሲገባቸው በድንጋጤ እየተወራጩ በጃንጥላ ለመከላከል ሞከሩ። ይህን ጊዜ ሌላ ጥይት ይተኮስባቸዋል። ከዚያ በኋላ ሰውየው አልተንቀሳቀሱም፣ ተኳሾቹም ወደሚሄዱበት ሄዱ። ከጥቂት ሰዓት በኋላ ሰውየው ከጸጉራቸው በስተቀር ምንም እንዳልሆኑ ተሰማ። አትሙች ያላት ነፍስ ይሁን ወይም አምላክ ለልጆቻቸው ሲል ጣልቃ ገብቶ ሕይወታቸው ተረፈች። ከዚያስ እንደገና ተገደሉ ወይስ የእናንተን አባላት ገደሉ? ሁለቱም አልሆነ። የአካባቢው አባላት የሚገርሙ ልጆች ናቸው። ሰውየው መትረፋቸው ከተረጋገጠ በኋላ እንደገና ግድያ እንዲሞከርባቸው በጭራሽ አልፈለጉም። ሌላ ዘዴ አመጡ። ለሰውየው እንደገና ሌላ ማስጠንቀቂያ ላኩላቸው። የተላከው ደብዳቤ ቃል በቃልም ባይሆን በጥይት የሳትንህ መግደል አቅቶን አይደለም፣ ይህን ደግሞ አንተም አሳምረህ ታውቀዋለህ። ኢህአፓ ልጆችህ አላሳዳጊ እንዲቀሩ ስላልፈለገ ብቻ ነው። ወጣቶችን ማሳደድህን አቁም። ካንተ የምንፈልገው ይሄን ብቻ ነው። ይህ የመጨረሻ ማስጠንቀቂያ ነው። አላርፍ ካልክ ግን የትም ብትገባ አንለቅህም የሚል አይነት ነበር አሉ። ከዚያ ቀን በኋላ ማሳደድ አይደለም መሰረም ይዘው አያውቁ የያፓ ልጆችም በሰላም መንከሳቀስ ቻሉ። ብዙ ሳይቆይ በወዶ ዘባችነት ጦር ሜዳ በፈቃደኝነት እንደሄዱ ተሰማ። የኛ ባላተም ተገላገሉ። ሰውየው ለረጅም ጊዜ በህይወት ነበሩ። አሁን በህይወት ይኑሩ አይኑሩ አይታወቅም። እድሜ ለማስጠንቀቂያው የማንም ደም ሳይፈስ ቀረ። ለስቁ ሁሉ አማሪ ግን እንደ ሌሎቹ ታሪኮች ከማሳቅ ይልቅ መራርነቱ አደለብኝና ሳቄ ተጨናገፈ። ንሳኤ ዘምቢሉ ብዬ ርዕስ ስለሰጠሁት የሚገርም የማስጠንቀቂያ ደብዳቤ አላላክ አጫወተኝ። ዘምቢሉ አንቲ ድርክ ካድሬ አንድ ሁለት ልጆችን ብንደፋቸው እኮ እዚህ ቀበሌ አንድም ወረቀት አይበተንም እያለ በተደጋጋሚ ለቀበሌ ኃላፊዎች ሐሳብ ይሰጥ ነበር አሉ። የውስጥ አርበኞቻችን ሰውየው ማስጠንቀቂያ እንዲሰጠው ማሳሰቢያ ይልካሉ። የበላይ አካል የምር ላይሆን ይችላል በሚል መልስ ሳይሰጥ ይቀራል። አጅሬ ያ አልበቃው ብሎት አካባቢያችንን ከጸረ አብዮተኞች ለመጠበቅ አስተማሪ የሆነ እርምጃ መውሰድ አለብን ብሎ ባንድ የተሰብሰባ ላይ ሐሳብ አቀረበ። ካንዱም ሰው የድጋፍ ምላሽ ሲያጣ በብስጭት እየፎከረና እየዛተ ይሄዳል። ዜናው ከኛ አልፎ እናቶች ጆሮ በመድረሱ በየቤቱ ጭንቀት ሆነ። ወዲያው የአካባቢው ልጆች ማስጠንቀቂያ እንዲሰጠው ለበላይ አካል ያመለክታሉ። ራሳቸው እንዲሰጡት መልስ ይመጣላቸዋል። አንድ የሴላ ባል በራሱ ሰዓትና በተመቸው ቦታ ደብዳቤውን እንዲያደርስ በመሰረታዊ ድርጅት ኮሚቴ ይታዘዛል። ሰውየው የሚኖርበት ግቢ ሌሎች ቤተሰቦችም ስለነበሩ ያለው አማራጭ ማስጠንቀቂያውን በበር ውስጥ ማሾለክ ነበር። የሚመች ሰዓት አግኝቶ ወደ ተባለው ቤት በመጠጋት ላይ ያለ የካድሬው የቤት ሰራተኛ ዘምቢል ይዛ ወደ ገበያ ስትወጣ ያያታል። እሷ ራቅ ስትልለት እንደገና ለመሞከር ሲል የሰውየው ሚስት ደጃፍ ላይ ጥራጥሬ ለመልቀም ሰፌድ ይዛ ትወጣበታለች። ልጁ ጠቅዶ እንዳልተሳካ ገባውና በሌላ ቀን ለመመለስ ወደ ቤቱ መጓዝ ይጀምራል። በመንገድ ላይ የቤት ሰራተኛዋን ያያታል። በአጋጣሚ የሚሄዱበት አቅጣጫ ተመሳሳይ ስለነበር ኋላና ፊት ሆነው ጥቂት ተጓዙ። ሰራተኛዋ የተላከችው ሰፈር ውስጥ በሚገኝ የጉልት ገበያ ነበር። ይህን ጊዜ ልጁ የሆነ ሐሳብ ብልጭ አለለት። ሰራተኛዋ የተላከችበትን ዕቃ ገዝታ እስክትጨርስ ጠበቃትና ስትመለስ ተከተላት። ከዚያም ከኋላዋ በመጠጋት ባጠገቧ የሚያልፍ መስሎ ደብዳቤውን ዘምቢሏ ውስጥ ከቶ አልፏት ሄደ። ሰራተኛዋም ማስጠንቀቂያውን ይዛ ቤቷ ገባች። ኋላ ላይ እንደተሰማው ደብዳቤውን ያገኘችው የሰውየው ሚስት ነበረች። ሰራተኛዋ የገዛችውን ዕቃ ለማየት ዘንቢሉን ስትከፍት ፖስታው ከላይ ጉብ ብሏል። የምን ደብዳቤ ነው? ከየት ነው ያመጣሽው? እያለች ሰራተኛዋን አፋጠጠቻት። የታባት ያውቄ ነጋዴዋ ምርቃት ነው ብላ ሰጣኝ ይሆናል ሳትላት ቀርም ግምት ነው አልሰማውም። እናም ሚስት እዛው ፖስታውን ከፍታ አነበበችው አሉ። አቤት እንዴት ተደነገጥ ከት ብዬ ነው የሳኩት። ሰውየው ከዚያ ጊዜ በኋላ አርፎ ተቀመጠ ወይስ ቀጠለበት? ከቻልክ ሌላም ማስቀኝ የሆነ ነገር በእናትህ ጨምርልኝ። ሳምንት ባልሞላ ጊዜ ውስጥ ካድሬው ፉከራውን ውጦ ከነ ቤተሰቡ ሰፈር ቀይሮ ሄዳሉ። እስከ ቅርብ ጊዜ በህይወት ነበራሉ። ከዚህ ጋር የሚያያዝ ሌላ ታሪክ አላውቅም። ይልቅስ ከወረቀት መበተን ጋር የተያያዘ የሰማሁትን አንድ አስቂኝ ጨዋታ አላጫውትህ። አንድ ጊዜ በእኛው ሪጅን ሁለት አባሎቻችን የወረቀት ብተና ተግባር ላይ ተሰማርተው ነበር። ሰዓቱ ንጋት ላይ ነው። የተወሰኑ ቦታዎችን ካዳረሱ በኋላ አንድ መንገድ ዳር ያለ የቤት አጥር ትኩረታቸውን ይስበዋል። ሊስትሮች ጫማ ሲያዩ እንደሚመረቅኑ የያፓ ልጆች ስድት ያለ አጥር ሲያዩ ይነሽጣቸዋል። አጥሩ የድርጅታችንን መፈክርና አርማ በቀለም ለመጻፍ የሚመች ነበር። ታዲያ አንደኛው ልጅ መፈክሩን በመጻፍ ላይ ያለ ድንገት የቤቱ ባለቤት በሩን ከፍተው ይወጣሉ። ምናልባት ቤተክርስቲያን ለመሄድ ሳይሆን አይቀርም። ልጁ እጅ ከፍንጭ ሲያዝ የጀመረውን ፊደላት እንኳን አልጨረሰም። ሰውየው ገርሟቸው አንተ ምን እያደረክ ነው ይሉታል። አጅሬ ሊደነግጥ ነው። ምንም ፍርሃት ሳያድርበት አባባ ዝም በሉ ይላቸውና በገዛ አጥራቸው የጀመረውን ጽሑፍ ይጨርሳል። ሰውየው እዚያ ሆነው ያዩት ስራውን ጨርሰና በተረጋጋ ሁኔታ መታጠፊያ መንገድ ላይ ሆኖ የሰው መምጣት ወደሚጠብቅለት ጓደኛው ሄደ። ጓደኛውም ደንግጦ ማንነትን አውቀዋል? አውቃቸዋለሁ እኮ የገሌ አባት ናቸው ይለዋል። ይህን ጊዜ ጸሐፊው ስጋት ይገባውና ልጁን እንኳ ሳያማክር ወደ ሰውየው በፍጥነት ይመለሳል። አባባ ነገሩ ሁሉ ገርሟቸው እዛው ሳይንቀሳቀሱ ቆመው ነበር። ፈርተው ወይም ገርሟቸውም ሊሆን ይችላል፣ የሚታወቅ ነገር የለም። አባባ እኔ መሆኔን ለማንም እንዳይናገሩ ይላቸዋል። የንግግሩ ቃና የልመና አልነበረም፣ የማስፈራራት እንጂ። ከዚያም መልስ ሳይጠብቅ የቆሙበት ጥሏቸው ተመለሰ። ሰውየው ልጁን የፈሩት መሳሪያ ይዞ ይሆናል ብለው ሳይሆን አይቀርም። አላወቁም እንጂ በወረቀት ብተና ላይ እኔ እስከማውቀው ድረስ መሳሪያ አይያዝም። ለማንኛውም የቤቱ ባለቤት ልጁን በአካል ይቅርና በአይንም አያውቁትም። ከዚያስ? በቃ አትቸኩል። ከጥቂት ወራት በኋላ ይሄው ልጅ በዚያው ቤት በኩል ሲያልፍ ሰውየው በራቸው ደጃፍ ላይ ቆመው ያገኛቸዋል። ትኩር ብለው ሲያዩት እሱ ነው። እየተመላለሰ አባባ ሲላቸው የነበረውን ልጅ እንዴት ይረሱታል? ከዚያም አውቄያለሁ በሚል የሽሙጥ አመለካከት ወደ አጥራቸው ተመለከቱ፣ ቀጥሎ ወደ ልጁ፣ እንደገና ወደ አጥራቸው፣ ቀጥሎም ወደ ልጁ፣ ከዚያም ወደ አጥራቸው። ይህን ጊዜ ልጁ ፍጥነቱን ጨምሮ መንገዱን ተያያዘዋ። ዓመታት አለፉ። አጅሬውም ታስሮ ተፈቷል፣ ይሄባም የለም። አንድ ቀን ሰውየውና ልጁ መንገድ ላይ ተገናኙ አሉ። አጥራቸው ጋር አልነበረም። ልጁ ድርጊቱ ትስ ብሎት እንደማፈር ብሎ አንገቱን አቀርቅሮ ሊያልፋቸው ሞከረ። እሳቸው ግን ሊያልፉት አልፈለጉም። እንዴት ከረምክ የኔ ልጅ? አሁንም ያንን ነገር ለማንም መናገር የለብኝም ይሉታል። አጅሬም ሆዲን ይዞ በሳቅ እየተንከተከተ ጥሏቸው ሄዳሉ። ሁሉም ነገር ሲያልፍ ያስቅ የለ። በሳቅ ሆዴ ፍርስ አለ። ከዚያ ጋር በቀጥታ ባያያዝም አልኩና እኒያ ልጆች በተቃራኒ ጾታ ዙሪያ የነበራቸውን ግንኙነት ጠየቅኩት። በመቀጠልም ትንሣኤን እኒያ ልጆች በተቃራኒ ጾታ ዙሪያ የነበራቸውን ግንኙነት ጠየቅኩት። ሴቶቹ ሴትም አይመስሉን፣ እነሱም ወንድ አንመስላቸው። አንድ ቤት፣ አንድ ክፍል፣ አንድ አልጋ ላይ ወይም አንድ ፍራሽ ላይ መተኛት ብርቅ አይደለም። አንድ ወንድ አንድ ሴት ብቻ ሆነን እንኳ ምንም አይፈጠር። የተሳሳቱ ካሉ ሰምቼ ስለማላውቅ እንዲህ ሆኗል ልልህ አልችልም። በዚህ በኩል መሲን እንደ ምሳሌ መጥቀስ ይቻል ይሆናል። መሲ የወታደር ልጅ ናት። አዲስ አበባ የመጣችው አባቷ ከአስመራ ተቀይረው እንደሆነ ስለ እሷ ያስታወሰችኝ የእኛ ልጅ በቅርቡ ነግራኛለች። አባቷ መኮንን ሲሆኑ መከላከያ ሚኒስቴር ውስጥ ነበር የሚሰሩት። አባልነቷ እኛው መዋቅር ውስጥ ነበር። የነመሲ ቤት በጣም ይመቻል። የወታደር ቤት ስለነበር ቀበሌዎች አያተኩሩበትም። በዚህ ላይ መኝታ ቤቷ ከዋናው ቤት ፈንጠር ብሎ የተሰራ የሰርቪስ ቤት ነው። ረጅም ስብሰባ ካለ ወይም የሚበተን ወረቀት ሲኖር ዝግጅት የሚደረገው እና መስይቤት ነው። ምድረ ያባ እየተንጠባጠበ አይን ሳይስብ እየሾለከ እየገባ እሷ ቤት ይከተማል። ኮሎኔል አባቶን ዳይነቁ ወጥያቸውን ሳያሰሙ ነው የሚገቡት። ጧትም እንዲሁ ወይ በሌሊት ይወጣሉ። መቆየት ያለባቸው ልጆችም ካሉ በሩን ተቆልፈባቸውና ረፈድ ሲል መጣስ ከፍትላቸው ሹልክ ብለው ይወጣሉ። መሲ ጉደኛ ልጅ ነች። እንጀራ ከቤት ሰርቃ አራት ታበላቸዋለች። መስረቅ የሚያስቸግራት ወጥ ስለሆነ ሚጥሚጣ ከውሃ ጋር ታመጣላቸዋለች። አንድ ጊዜ ለልጆች የምታበላው ተጨማሪ ወጥ ስታጣ እናቷን ራቴ ተደፋብኝ ትላቸዋለች። ላንቺ ወጥ የሚሰራ የለም ከፈለክሽ ሰርተሽ ቢ ይሏታል። ያልጠበቀችው ሲሳይ ስለወረደላት አንድ ጎላ ሙሉ ሽሮ ሰርታ መጣች። ቢሉት ቢሉት አላልቃላቸው። ጧት ሽንት ቤት ደፍተው ሄዱ። ከቤተሰብ መስረቅ ለያባ ልጆች አዲስ አይደለም። አንድ ጊዜ ድርጅቱ በገንዘብ እጥረት ምች መጥቶት ገንዘብ የሚገኝበትን መላ ፈልጉ ሲባል ምድረ ያባ የወላጆቻቸውን ወርቅ ሳይቀር እየሰረቁ ሰጥተዋል። ከእነዚህ መሃል መሲ አንዷ እንደነበረች ቆይቶ ሰምቻለሁ። ከመሲ ጋር ሁለት ወይም ሶስት ወንዶች አብረዋት ሊያድሩ ይችላሉ። ወይም ደግሞ ከመሸ እቤት መግባት የማይችል ልጅ ካለ ቀበሌዎችን በመፍራት ወይም በጊዜው ግቢው የሚዘጋበት ቀሪዎቹ ሲሄዱ እሱ ከመሲ ጋር ፍራሽ መሬት አውርደው አብረው ያድራሉ። መኝታዋ ጠበብ ያለ የሽቦ አልጋ ስለነበር ሁለት ሰው ከተኛበት አይመችም። ስለዚህ ነው ፍራሽ የሚያወርዱት። ላይና ታች ሆኖ መተኛት ይችሉ ነበር። የኔም አጋጣሚ ከዚህ ስለማይለይ ተጨማሪ የምነግር ነገር የለም። እንዲያው ምንም አትሳሳቱ። አይ እንግዲህ ነገርኩህ። በእንደዚህ አይነት ተልእኮ እሱን የምታስብበት አእምሮም ጊዜም የለህም። የምታውቃቸው ያባዎች ካሉ ጠይቃቸው። ተሳስታችኋል ወይ ካልካቸው ይስቁብሃል። መሲ የት ትሆን? ይሄን እኮ ለባሏ ይሄን ሁሉ ታሪክ ነግራዋለች። መቼም ያንተ አይነት ያባ ያልሆነ ከሆነ ይሄን የልብ ወለድ ድርሰትሽን እዚያው ለራስሽ አርጊው ነው የሚላት። ሲያስቀኝ ቆይቶ ውይይታችንን ጨረስ። በሌላ ርዕስ እንደምንወያይ ተነጋግረን ያን ቀን ተለያየን። በቀጠሯችን መሰረት ስንገናኝ ቀድሞ ከነገረኝ ጋር የሚያያዝ ነገር ካለ በማለት በፈለገው ጉዳይ ላይ ከዚህም ከዚያም እያለ እንዲያወራኝ ጠየቅኩት። በዚህ መሰረት በሁለት ሰዎች ዙሪያ አስገራሚ ታሪክ አወጋኝ። ሻምበል ባሻ አንድ ቀን ምሽት ወሎ ሰፈር ቀጠሮ ስለነበረኝ የለመድኩትን የውስጥ ለውስጥ መንገድ ይዤ ከቤቴ ወጣሁ። 500 ሜትር ያህል እንደሄድኩ ቀበቶ የስር የወሸኩት በርካታ የዴሞክራሲያ ጋዜጣ ተዛነፈብኝ። አካባቢው ጨለም ያለ የሰፈር መንገድ ስለነበር ቆም ብዬ ማስተካከል ነበረብኝ። ወዲህ ወዲያ ሳልገላመጥ የተወሰነውን ወረቀት ከሆዴ ስር አውጥቼ ሳስተካከል ጥቂት ጋዜጦች ወደቁብኝ። ጎንበስ ብዬ ወረቀቶቹን በማንሳት ላይ እያለሁ ከፊት ለፊቴ ኃይለኛ የፓውዛ ብርሃን በራብኝ። በቅጽበት የተበተነውን ወረቀት አነሳሁና ወደ ጎን ተፈናጥሬ የመብራቱን አቅጣጫ ተመለከትኩ። መብራቱ ከአንድ የቆመ የወታደር ጂፕ መኪና የተለቀቀ ነበር። መኪናው ውስጥ የአንድ ሰው ጥላ ይታያል። በድንጋጤ ልቤ ትርክክ አለ። ወደ ኋላ ተመልሼ ለመሮጥ አልሞከርኩም፣ አላሰብኩምም። እጄ ላይ የነበረውን ወረቀት እንኳ ወዴ ውስጥ አልወሸኩም። ሁሉንም ነገር የማደርገው በደመ ነፍስ ነበር። ወረቀቱን እንደያዝኩ ወደ መኪናው አቅጣጫ መንገዴን ቀጠልኩ። መኪናው መሃል መንገድ ላይ ስለነበርና በመሃላችን የነበረው ርቀት ትንሽ በመሆኑ ተጋብዬ ከማለፍ ውጭ ሌላ ማራጭ አልነበረኝም። የመኪናው የብር አቅጣጫ ስደርስ ቀስ ብዬ ዞር አልኩ። ያንተ ያለ አልኩ ለራሴ። ሰውየው ሻምበል ባሻ ነበር። በዚያ ቀንና ሰዓት መኪናው ውስጥ የተቀመጠው ለስራ ሳይሆን ቤቱ እዛው ስለነበር ምናልባት ከቤተሰቡ አንዱ ቃ እንዲያቀብለው እየጠበቀ ሳይሆን አይቀርም። ምን ታውቀዋለህ? በደንብ አድርጌ። ባሻ ደርግ ጽህፈት ቤት ውስጥ ተመድቦ የሚሰራና አዲስ አበባን ከጸረ አብዮተኞች በዋነኝነት ከኢህአፓ ለመጠበቅ ከተመደቡት የፓትሮል ተዘዋዋሪ የጥበቃ ቡድን አባላት አንዱ ነበር። እነዚህ የጥበቃ ኃይሎች ድግን መትረየስ ጅብ መኪና ላይ ጭነው በከተማዋ የሚንቀሳቀሱ እጅግ አደገኞችና በጣም የሚፈሩ ነበሩ። ባሻን የአካባቢው ሰው በደንብ የሚያውቀውና የሚፈራው ነው። በአንድ አካባቢ ስለምንኖር በአይን ያውቀኛል። እኔማ ከሚያውቀኝ በላይ ያውቀዋለሁ። ሰላምታ ግን የለንም። ከዚያ ቀደም ብሎ የባሻ ስምና የጂፑ ታርጋ ቁጥር የአደገኛ ሰዎች ስም ዝርዝር ውስጥ ተካቶ ከበላይ አካል ተልኮልናል። በዚያ መሰረት በአካባቢው የሚገኙ አባላት ይህንኑ እንዲያውቁና በሱ እይታ ውስጥ እንዳይገቡ መረጃውን ወደ ታች ያስተላለፍኩት እኔው ነበርኩ። ባሻ ተቀምጦበት በነበረው ጋቢና ደርሼ እሱ መሆኔን ሳረጋግጥ ድንጋጤ ጨመረ። እርምጃዬን ግን ቀጥያለሁ። ደመነፍሴ ሩጥ አላለኝም። በጀመርኩት ያረማመድ ፍጥነት ጉዞዬን ቀጥዬ አንድ መታጠፊያ ላይ ስደርስ አይኔን ጨፍኜ ቆም አልኩ። የጥይት እሩምታ በጀርባዬ ላይ ይርከፈከፋል ብዬ ስገምት ምንም አልተፈጠረ። አይኔን ገለጥኩና ዞር ብዬ ወደ ኋላ አየሁ። ምንም ነገር የለም፣ ባዶ ጨለማ ብቻ። የመኪናው የኋላ መብራት ይበራል። እኔ ላይ አብርቶት የነበረው የፊት የፓውዛ ብርሃን ግን ጠፍቷል። ይህ ሁሉ ሲሆን አንድ ደቂቃ እንኳ የሞላ አይመስለኝም። የሆነውን ሁሉ ማመን አቃተኝ። ከዚያ ጉዞዬን ቀጠልኩ፣ ግን አልሮጥኩም። እንዲያውም ፍጥነቴን የቀነስኩ ይመስለኛል። ድንጋጤው ወደ ኋላ ሳይጎትተኝ አልቀረም። ይህ ስሜት ሳይለቀኝ ዋናው መንገድ ቦሌ ማተሚያ ቤት ፊት ለፊት ደረስኩ። ጋዜጦቹ እጄ ላይ ናቸው። በቀይ ቀለም የተጻፈው ዴሞክራሲያ የሚለው ርዕስ በጉልህ ይታያል። በርግጥ ደንዝዤ ነበር። ቶሎ ብዬ ያውም መንገደኞች እያዩኝ የሹራቤን ጠርዝ ከፍ አድርጌ ሆዴ ውስጥ ወሸኩት። ወሎ ሰፈር ከተቃጠርኩት ልጅ ጋር ተገናኘን። ፊቴን አይቶ ምን ሆነሃል አለኝ። በእውነትም በጣም መደንገጤን ያወቅኩት ያን ጊዜ ነበር። ስለ ሁኔታው ስነግረው ከእኔ በላይ ክው ብሎ ቀረ። ወደ ቤቴ ተመልሼ እንዳልገባ ከምክር በላይ አስጠነቀቀኝ። ጋዜጦቹን ሰጥቼውና ምክሩን እንደምቀበል ነግሬው ተለያየን። በመጣሁበት መመለስ ስለሌለብኝ በኦሊምፒያ በኩል አድርጌ ወደ ሰፈሬ ተመለስኩ። ጓደኛዬ የመከረኝን ምክር ችላ ብዬ ምንም ሳላመነታ ወደ ቤቴ ገባሁ። ብዙ ብርጭቆ ውሃ ጠጥቼ ተኛሁ። በቅጽበት ድብን ያለ እንቅልፍ ወሰደኝ። ጠዋት ስነሳ የተጫነኝ ሁሉ ለቆኛል። ፍርሃቴና ድንጋጤም እልም ብሎ ጠፍቶ ብቻዬን መሳቅ ጀመርኩ። እራት ስላልበላሁ እርቦኛል። በጠዋት መውጣት ስለነበረብኝ ቁርስ እስኪዘጋጅ መጠበቅ አልቻልኩም። እንጀራ በቢጥቢጣ በልቼ የወጣሁ ይመስለኛል። ሁኔታውን መጀመሪያ ላገኘሁት ልጅ ነገርኩት። ብዙም ስላልገረመው ንድድ አልኩ። ስለ ሻምበል ባሻ አደገኛነትና እሱን በተመለከተም ከበላይ አካል ስሙ እንደተላለፈልን ደጋግሜ አስታወስኩት። በጣም ተዝናንቶ ሊሆን የሚችለው ሁለት ነገር ነው አለኝ። አንደኛ ደርግ ውስጥ ሰርጎ የገባ የኛ ሰው ነው፣ አለበለዚያ ያስከው ወረቀት ለትምህርት ቤት የሚያገለግል የተባዛ ወረቀት መስሎት ይሆናል አለኝ። የኛ ሰው ሊሆን ይችላል ያለኝን የመጀመሪያው ምክንያት ተቀበልኩት። ሁለተኛውን ግን ሊሆን እንደማይችል ገለጽኩለት። ኔታውን በዝርዝር በነግረውም ነገሩን በጣም ስላቀለለብኝ እንደተናደድኩ ተለያየን። ጉዳዩም በዚያው ተቋጨ። ከዚያ በኋላ አልተገናኛችሁም? በተደጋጋሚ ተገናኝተናል። የሶስት ቀን ግንኙነታችንን ግን አረሳውም። መጀመሪያ ላይ አይን ላይን የተያየነው ከጥቂት ሳምንት በኋላ ነበር። ሰፈር ውስጥ ጂፕ መኪናውን እያከነፈ ወደ ቤቱ ሲገባ ነበር። ከፊት ለፊቴ ሲመጣ መንገድ ለቀቅኩለትና ወደ ጥግ እንደመቆም አልኩ። ዞር ብሎ ግን በጣም ትክ ብሎ እያየኝ በጨረፍታ ቀና ብያየሁት። አይኑ ያስፈራል፣ እንደ ተኮሳተረ አለፈኝ። ሌላም ጊዜ በተመሳሳይ ጋንዲ ሆስፒታል አካባቢ ጂፕ መኪና ላይ የተለመደውን ድግን መትረየስ አስጭኖ አገኘሁት። እኔ የምሄደው ከመኪናው ፊት ለፊት ባለው አቅጣጫ ነበር። አይን ላይን ተገጣጠም። ሰላም ልለው ፈልጌ ነበር። ፊቱን እንደ ቀድሞ ስላኮሳተረብኝ ዝም ብዬው አለፍኩ። ካለፍኩት በኋላ ከመኪናው የኋላ መስታወት እንደሚያይ ጥርጥር አልነበረኝም። እኔ ግን አንዴም አልዞርኩ ባሻን። ከዚያም በኋላ ለአንዴና ለመጨረሻ ጊዜ ያየሁት ደርግ ጽህፈት ቤት በታሰርኩበት ወቅት ነበር። ሌላ ቀን እነግርሃለሁ። የምትጨምርልኝ ካለ አንድ አጋጣሚ ንገረኝ። የኛ የውስጥ አርበኞች ከነበሩት መካከል ብርሃኑ አንደኛው ነው። ከዚህ በፊት ነግሬያለሁ። ጠይምና መካከለኛ ቁመት ያለው በሙያው አናጺ ሲሆን ከወጣትነት ዘለል ያለ እድሜ ነበረው። የድርጅታችን የሴል አባል ያደረጉት የኛው ልጆች ናቸው። በኋላ እንደሰማሁት ቀበሌዎች የቤት ኪራይ አልከፈልክም ብለው ቤቱን ልቀቅ ይሉታል። ሲጨንቀው ለወጣት ማህበር ልጆች ያማከራቸው። ለወጣት ማህበሩ መቋቋም አስተዋጽኦ አድርጎ ስለነበር ቀበሌ ድረስ ሄደው አብዮቱ የመጣው ለጭቆኖች ነው፣ እንዴት ኪራይ መክፈል ስላልቻለ ታባርሩታላችሁ? ቤተሰቡንስ የት ይውሰድ? በማለት ተከራክረው እንዳይባረር ረድተውታል። ለማንኛውም ይህ ሰው ፍጹም ቆራጥና ልበ ሙሉ የነበረ ሲሆን ከፍተኛ የሆነ የፖለቲካ ዝንባሌም ነበረው። ከኔ ጋር የተዋወቅነው በአንድ ቀበሌ የምንኖር ስለነበር ነው። በዋነኝነት የቀረብነው ግን በመንግስት መዋቅር በተለይም በቀበሌ አስተዳደር ውስጥ ኢሃፓ ሰርጎ እንዲገባ ከበላይ ማሳሰቢያ ከተሰጠ በኋላ ነበር። በትምህርት የገፋ ባይሆንም የምንሰጠውን ጋዜጦችና ሌሎች ጽሑፎች በሚገርም ሁኔታና ፍጥነት አንብቦና ተረድቶ ይመጣ ነበር። እንዳሰብነው የቀበሌ ምርጫ ሲደረግ ተሳካልን። እሱ በቀበሌ አብዮት ጥበቃ ሲመረጥ፣ ሌላ አባላችንን ደግሞ ምክትል ሊቀመንበር አድርገን አስመረጥነው። ከዚያ በኋላ ብርሃኑ በቀበሌ ውስጥ የነበረውን ኃላፊነት በመጠቀም በርካታ ግልጋሎት ለድርጅታችን አበርክቷል። ወረቀቶች፣ ስቴንስሎችና ሌላም ዕቃ ከቀበሌው በማውጣት ለድርጅቱ ለግሷል። የቀበሌውንም ምስጢር ይነግረን ነበር። ለድርጅቱ ከተመለመለ በኋላ የነበረው ኃላፊነት በሁለት አቅጣጫ ነበር። አንደኛው በቀበሌ ውስጥ የሴል መሰረታዊ ድርጅት አባል ሲሆን፣ ሌላው ደግሞ በውስጥ አርበኝነት ከኔ ጋር መገናኘት ነበር። ወደ 1969 ዓመተ ምህረት መጨረሻ አካባቢ ብርሃኑ እኔን መሸሽ ጀመረ። በሱ አማካይነት ድርጅታችን ያገኘ የነበረውን እርዳታ ለመስጠት ማመንታት፣ ፍላጎት አለማሳየት፣ በመጨረሻም ፍጹም እንደማይችል ፊት ለፊት ይነግረኝ ጀመር። በመጀመሪያው ብዙም አላሳሰበኝም፣ ምክንያቱም ከአቅሙ በላይ የሆነ ችግር አጋጥሞት ይሆናል ብዬ ነበር። ቀኖችና ሳምንታት እያለፉ ሲሄዱና እኔን በግልጽ መሸሽ ሲጀምር ግን በጣም ተጠራጠርኩ። በመጨረሻ ሁኔታውን ለበላይ አሳወቅኩ። ከሱ የምናገኘው የቀበሌ ምስጢር ስለማይኖር ከሌላ ቀበሌ አማራጭ እንዲፈለግ ሐሳብ አቀረብኩ። ይህ በእንዲህ እንዳለ መንገል ላይ ፊት ለፊት ስንገናኝ ካንገቱ ጎንበስ በማለት ሰላምታ ከመስጠት ውጭ በእጁ ሊጨብጠኝ አለመፈለጉን በተደጋጋሚ ያረጋገጥኩ። ቁርጤን ለማወቅ ከሚሰራበት ሴል በመደበኛው መዋቅራችን አማካይነት ስለ ሁኔታው አስጠየቅኩ። በመደበኛ ስብሰባ ላይ እንደማይገኝ አባላትንም ለማግኘት እንደማይፈልግ መረጃ ደረሰኝ። ሁኔታው ቢያሳስበኝም በግሌ ቅንጣትም ያህል አልፈራሁትም። ያው ውስጡን የምታውቀውን ሰው ትንቀው የለ? በዚያ ይመስለኛል። አሁን ሳስበው አጉል ድፍረት ነበር። በተለይ በሜዴይ ሰላማዊ ሰልፍ ላይ አባላቶቻችን ካለቁ በኋላና እዚህ ግባ የማይባል እርዳታ ሳልሰጣት ከአጠገቤ ከተያዘችው ከአይና ለሞዲ ፍርሃትን ብዙም አልፈራውም ነበር። በማንኛውም ሰዓት ብሞት እንኳ ግድ አልነበረኝም። ምን ሆኖ ነው ግን? መክዳቱ ነው። ምን እንደሆነ ማንም አያውቅም። ክህደት ቢሆን ኖሮ ማድረግ የነበረበት ሳይነቃበት አድፍጦ እኛንም ማስለቀም ነበር። እኔም ይመስለኝ ወይ ካንጃዎች ጋር ተቀላቅሏል፣ አለበለዚያ ደግሞ ከኛ ጋር መስራት አደገኛ ነው ብሎ አስቧል። ለማንኛውም የአባ ሆኖ መቀጠል አልፈለገም። ከብርሃኑ ጋር የነበረኝን ግንኙነት ካቋረጥኩ በኋላ የታዘብኩት ቢኖር ከመቼውም ጊዜ በበለጠ በጥበቃ ስራ ላይ በተደጋጋሚ መሰማራቱ ነበር። ጨለምለም ሲል ከሁለትና ሶስት አብዮት ጥበቃዎች ጋር በመሆን ፊቱን በጭንብል ሸፍኖ በዋናው የቦሌ መንገድና በተለይም ቀበሌ 06 18 እና 27 የውስጥ ለውስጥ መንገዶች ላይ በተደጋጋሚ ይታያል። ቀድሞ አብዮት ጠባቂዎችን ከመመደብና ቀበሌ ጽፈት ቤት አካባቢ ከመሆን ውጭ ብዙም ሥራ ያልነበረው ሰው በድንገት በሁሉም የጥበቃ እንቅስቃሴዎች ውስጥ ንቁ ተሳታፊ መሆኑን ደረስንበት። ሁኔታው እየከረረ ሲመጣ ለሁሉም መዋቅር አድራሻውና ስሙ ተላለፈ። በተለይ እሱ በሚኖርበት ቀበሌ ላሉ አባላት ከፍተኛ ጥንቃቄ እንዲያደርጉ መልእክት እንዲደርሳቸው ተደረገ። የበታች አካላት አብረውት የሚሰሩት የገመቱት ሆን ብሎ የደርግ ደጋፊ መስሎ ለመታየት የሚያደርገው መስሏቸዋል። ለድርጅታችን ሚስጥር ማቀበል ማቆሙን እኛ ስለምናውቅ አባላት እንዳይዘናጉ ተነገራቸው። በኋላ ላይ ከአባላት አንዱ ኢህአፓን የከዳ መስሎ እንዲገናኘው ተዘይዶም ነበር። እስከማውቀው ድረስ ግን ተግባራዊ አልሆነም። እኔ ከታሰርኩ በኋላ ይህ እቅድ ይሳካ አይሳካ አላውቅም። ለምን ማስጠንቀቂያ አልተሰጠውም? ምን አደረገ ተብሎ ማስጠንቀቂያ ይሰጠዋል? ልጆች ማሳሰር አልጀመረ? እገላለሁ እያለ አልፎከር? ከእኛ ጋር አልሰራም ስላለ ብቻ ማስጠንቀቂያ አይሰጥም። የሚገርመው ብርሃኑ በራሱ ፍላጎት ከኛ መለየቱ መልሶ ራሱን የበለጠ ያስፈራው ይመስለኛል። የራሴን ተሞክሮ ልንገርህ። ቀንም ሆነ ማታ ጭምብል አርጎም ይሁን አይሁን ታጅቦም ሆነ ሳይታጀብ ካገኘሁት እጄን ኪሴ ውስጥ ከትቼ በአንገቴ ሰላምታ ሰጥቼው ሳልደናበርና ሳልፈራ ባጠገቡ አልፋለሁ። ምናልባት ሽጉጥ የሚይዝ ሳይመስለው አይቀርም። ፊት ለፊት አይኔን ከማየት ይልቅ አጠቃላይ እንቅስቃሴንና እጅጄን የሚያይ ነበር የሚመስለኝ። ከኔ ይልቅ ራሱ ይፈራኝ እንደነበር አስባለሁ። ፍርሃት ይለው ነው እንጂ እንደ ማንኛውም 99 ከመቶ በላይ እንደሚሆኑት የድርጅታችን አባላት ለራሴ መከላከያ መሳሪያ ኖሮኝ አያውቅም፣ ሊኖረኝም አይችልም። እንኳን መሳሪያ ሊኖረኝ የመሳሪያ አይነት በቅጡ መለየት አልችልም። ነሐሴ ውስጥ 1969 ዓመተ ምህረት ይመስለኛል። ከቤቴ ምሽት ላይ መውጣት ነበረብኝ። በወገቤ ፊትና ኋላ በርካታ የድርጅቱን ወረቀቶች አጭቄያለሁ። የማልፈው በራሱ መኖሪያ ቤት ፊት ለፊት ነበር። ከሁለት አብዮት ጠባቂዎች ጋር ከቤቱ ራቅ ብሎ መታጠፊያ ላይ ቆሞ አገኘሁት። ፍጥነቴን ቀነስ አድርጌ ስጠጋቸው ወደ ጎን ገለል አሉልኝ። ብሬ የተለመደውን አይኑን ብቻ የሚያሳይ ጭምብል አድርጓል። ሌሎቹ መሰረቻቸውን እንደያዙ ፊታቸውን በሻርፕ ሸፈነዋል። ደና መሻቸው አልኩና አለፍኳቸው። ትንሽ ከርክ በኋላ ዞር ስል ቆመው ይመለከቱኛል። ያመነቱ መሰለኝ። እስከዛሬም እንደ መሰለኝ ነው። ጉዞዬን ቀጠልኩ። ጉዳይን ከጨረስኩ በኋላ ወደ ቤቴ ተመለስኩት። ተልኩበት ሳይሆን በተቃራኒው የባምቢስ አቅጣጫ ነበር። ከዚያ ጊዜ በኋላ በመሽት አግኝቶኝ አውቀም ብዙም ሳይቆይ እኔም ታሰርኩ። እስር ቤትም ሆነ ተፈትቼ እንደሰማሁት እኔን ለመግደል ፈልጎ ነበር አሉ። አድፍጦ ይተብቀኝ በነበረው ቦታ ሁሉ ሊያገኝኝ ባለመቻሉ አመለጠኝ ይል እንደነበር በወሬ ደረጃ ሰምቻለሁ። ይህ እውነት ከሆነ ደግሞ እግዚአብሔር ጠብቆኝ ነው። ምናልባት ባጋጣሚ ቤቴ በርካታ አቅጣጫዎች ስለነበሩት በገባውበት አለመውጣቴና በወጣውበት አለመግባቴ ሳንካ ሳይፈጥርበት አይቀርም። አንተን መግደል ለምን አስፈልገው? የኔ መኖር ሁሉ ጊዜ ስጋት ውስጥ ይከተዋል። በተለይ ኃላፊነቱን ተጠቅሞ ለኔ የሰጣቸው የቀበሌ ሚስጥሮች፣ ደብዳቤዎች፣ በወጣት ማህበሩ ጽፈት ቤት የደበቅናቸው የኛን ልጆች ማወቁ በመንግስት አይን ከፍተኛ ወንጀልና ክህደት ነው። ምህረትም አያሰጠው። ከዚህ አንፃር እኔን በተለመደው ነፃ እርምጃ ከነ ሚስጥሬ መግደል ነበር የሚያዋጣው። ያው አምላኬ ቀኝ አይደለም ብሎ እኔን ቀድሞ በማሰር ከሞት ጠለለኝ። ሰው ያስባል፣ እግዚአብሔር ይፈጽማል ይሏል። ይህ ነው። እሱንም ደርግ ጉዱን አውቆበት ሳይገለው ቀረ። ለነገሩ በእኔ በኩል በተለይ በእስር ላይ ያለው እሱን ለመጉዳት ብዬ ያንን ሚስጥር አላወጣውበትም። ወይ ታሪክ! አሁን በህይወት አለ ይያልከኝ ነው? ብራኑ በዚያ ክፉ ዘመን ያንደኛው የደርግ አጋር ድርጅት አባል ሆነ አሉ። ቀጥሎም የቀይ ሽብር ተዋናይ ሀብታም የሚላቸው ሰዎች ቤት እየገባ ሳይቀር እያስፈራራ እየበላ እየጠጣ ገንዘብም ይወስድ እንደነበር ይነገራል። የቀይ ሽብር ጥፋት ረገብ እንዳለ ደርግ ብርሃኑን እስር ቤት ይከተዋል። ያው የደርግ ጸባይ የታወቀ ነው። ምናልባት በደርግና በአጋር ፓርቲዎች መካከል በነበረው ሽኩቻ ሊሆን ይችላል። እርግጠኛ አይደለሁም። በኋላም ይፈታል። ኢህአዴግ አዲስ አበባ ሲገባ የሰው ደም ስላለበት ብርሃኑ ይፈለጋል። ግን ጠፋ። እስካሁን እሱን የበላ ጅብ አልጮህም አለ። በቀይ ሽብር ተዋናይነት ሰው በመግደል ተመስክሮበት በአካል ባይገኝም 20 ዓመት እንደተፈረደበት ሰማው። ቢታሰር ኖሮ ይሄኔ ተፈቶ ነበር። የት ይሆን ያለው? ያ የቀድሞ ወዳጄ ልበለው ጠላቴ። በነገራችን ላይ ብዙ የጠፉ የቀይ ሽብር ሰዎች አሉ እንዴ? መዓት ያልታሰሩ አሉ። አሁን ደክሞኛል። አስለፈለፍከኝ እኮ። ለዛሬው ይብቃል። ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይሄንን ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናስተማለን። ደናምሹ